ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ውድ አድማጮቻችን የጌታችን ኢየሱስ ክርስቶስን ልደት ምክንያት በማድረግ በተከታታይ የማስተምረው አዲስ የትምህርት ክፍል ይኖረኛል። ለዛሬ ያቀረብኩት መልእክት ለበደለኛ ሕዝብ የተነገረ የአማኑኤል ተስፋ የሚል ይሆናል። በኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ውድ አድማጮች ኢሳይያስ ይህንን ትንቢት በምዕራፍ 9 ላይ ከመናገሩ በፊት በምዕራፍ 8 በምዕራፍ 7 እንደዚሁም በምዕራፍ 6 እና 5 ላይ ወደ ኋላ የሚናገራቸው የዚህ ትንቢታዊ ታሪክ ምክንያት የሆኑ ብዙ መሰረታዊ ነገሮች አሉ። ነቢዩ ኢሳይያስ በምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል፣ ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ይህ እንደ ሞተ የተነገረለት ኦዚያን ማን ነው? አሁን በማነበው በሁለተኛ ነገሥት ምዕራፍ 26 ላይ ቃሉ እንዲህ ይላል፣ የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፋንታ ነገሱት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኦዚያን ኤላትን ሠራ፣ ወደ ይሁዳም መለሳት። ኦዚያንም መንገሥ በጀመረ ጊዜ የ16 ዓመት ጎልማሳ ነበር። በኢየሩሳሌምም 52 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ነገር ግን በበረታ ጊዜ ይላል ውድ አድማጮች፣ ለጥፋት ልቡ ታበየ። አምላኩንም እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑም አዛርያስ ከእርሱም ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለውት ገቡ። ንጉሡንም ኦዚያንን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም፣ በድልሃልና ከመቅደሱ ውጣ፣ ከአምላክህም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ኦዚያንም ተቆጣ፣ የሚያጥንበትንም ጥና በእጁ ነበረ። ካህናቱንም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረውት፣ እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኰለ። ንጉሡም ኦዚያን እስኪሞት ድረስ ለምጻም ነበረ። ለምጻምም ሆኖ ከእግዚአብሔር ቤት ተቈርጧልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በንጉሡ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበር ይላል። ውድ አድማጮች እግዚአብሔር የረዳው እንዲህ በመሰለ ሁኔታ የኖረ ሰው የወደቀበት አወዳደቅ ለእኛ ትልቅ ማስጠንቀቂያና የአምላክ ተግሣጽ ያለበት ቃል ነው። ምንም ንጉሥ ቢሆን እግዚአብሔር ባልሾመውና ባላዘዘው ስፍራና ቦታ ራሱን አስቀመጠ። የእግዚአብሔርን ቤት ሥርዓት ናቀ። በማንነቱ የፈለገውን ሊያደርግ በታበየ በልቡ ድፍረት በእግዚአብሔር ማደሪያ የራሱ ካህን ሆነ። እንዴት ያለ ትዕቢትና እንዴት ያለ ክፋት ነው! ይህ ሁኔታ ያመጣበት አወዳደቁና አሟሟቱ የሚያስፈራ ነው። እግዚአብሔርን መፍራት የጥበብ መጀመሪያ፣ የጤናማ ሕይወት መሠረትና ምክንያት ነው። ውድ ወገኖቼ የስፔኑ ሳልሳዊ ፊሊፖስ የሚባል ሰው ከመሞቱ በፊት የተናገረው የመጨረሻው ቃሉ እንዲህ የሚል ነበር። እግዚአብሔር እንድነግስ ባደርገኝ ምን ነው በሆነልኝ? እንዴት መልካም በሆነልኝ ነበር በመንግስቴ የኖርኳቸውን እነዚያን የነገስኩባቸውን አመታት ምን ነው በበረሃ በጥሞና ህይወት እየኖርኩ ከእግዚአብሔር ጋር ምን ነው በኖርኩባቸው ኖሮ አለ። ከእግዚአብሔር ጋር ብቻ ሆኜ ቢሆን ኖሮ ዛሬ የምሞተው ሞት እንዴት ዋስትና ያለው በሆነልኝ ነበር አለ። የነበረኝ ክብር ሁሉ ምንም ምን ጠቀመኝ? በሞቴ ጊዜ ብዙ ጭንቀትን አተረፈልኝ እንጂ አለ። አሟሟታችሁን የሚያስፈራ የሚያደርግ የድፍረትና የትዕቢትን ኑሮ የምትኖሩ ከሆነ ውድ ወገኖቼ ይህ የተግሳጽ ቃል የመመለሻ ቃል ይሆንላችሁ። በአንጻሩ ደግሞ ካነበብኳቸው መጽሐፍ ያገኘሁትን ልንገራችሁ። በሳምባ በሽታ ታሞ የነበረ ሃሚልተን የተባለ መስፍን የመጀመሪያ ልጅ በአልጋው አጠገብ በሞቱ ጊዜ ታናሽ ወንድሙና ሁለት የቤተ ክርስቲያን አገልጋዮች ቆሞ በነበሩበት ጊዜ መጽሐፍ ቅዱስን በእጁ ይዞ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7ን ከፍቶ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም የሚለውን ካነበበ በኋላ ታናሽ ወንድሙን አንተ ዳግላስ፣ እኔ ከሞትኩ ከጥቂት ደቂቃ በኋላ አንተ በኔ ፋንታ መስፍን ትሆናለህ፣ እኔ ደግሞ አሁን እነግሳለሁ አለ። የስፔኑ ንጉሥ ፊሊፕስ ሲሞት ጭንቀት ታየው። የሃሚልተን ልጅ መስፍኑ ሲሞት ከሞቱ በኋላ መንገሱ ታየው። እኛ በሞታችን ጊዜ እንዴት ነው ታሪካችን የሚጨረሰው? እንደ ኦዚያን እግዚአብሔር በሰራልን በቸርነቱ በምንኖረው ሕይወት የምንኖረው ኑሮ ምን አይነት ነው? ከሞት በኋላ ንግስና የታየው፣ ከሞት በፊት መንገሳቸው፣ ከአምላክ ያራራቃቸው ደግሞ ስንቶች ናቸው? የንጉሥ ኦዚያን ሕይወትና የእስራኤል ሕዝብ ሕይወት ይመሳሰላል። ኢሳይያስ በምዕራፍ 5 ላይ ስለ እስራኤል ሕዝብ በደልና ኃጢአት፣ ስለ ወዳጄና ስለ ወይኑ ቦታ ስለ ወይኑ አትክልት ቅኔ ቀኛለሁ በማለት የሚናገረው ቅኔ ይህንን ያሳየናል። የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም አፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆም ጩኸት ሆነ። እግዚአብሔር ለወይኑ አትክልት ያላደረገው ምን አለ? ራሱ እንዲህ ይላል። ውድ አድማጮች፣ አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጣ ፍሬ ያፈራ? እስራኤል ውድ ወገኖቼ ያፈራው ፍሬ ሆምጣጣ ምን አይነት ነው? እግዚአብሔር ቃል እንደሚነግረን ኃጢአታቸውን በቅኔ ሲዘረዝረው እንደገና እንመለከታለን። በቁጥር 18 ላይ ነቢዩ ይህንን ሁኔታ ይናገራል። በደልን በምናምንቴ ገመድ ኃጢአትንም በሰረገላ ማሰሪያ ወደ ራሳቸው ለሚስቡ እናይ ዘንድ ይቸኩል፣ ሥራውን ያፋጥን፣ እናውቃትም ዘንድ የእስራኤል ቅዱስ ምክር ትቅረብ ትምጣ ለሚሉ ወዮላቸው። ክፉውን መልካም፣ መልካሙን ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑን ጨለማ ለሚያደርጉ፣ ጣፋጩን መራራ፣ መራራውን ጣፋጭ ለሚያደርጉ ወዮላቸው። በዓይናቸው ጥበበኞች፣ በነፍሳቸው አስተዋዮች ለሆኑ ወዮላቸው። የወይን ጠጅ ለመጠጣት ኃያላን የሚያሰክረውን ለማደባለቅ ጨካኞች ለሆኑ፣ በደለኛውን ስለ ጉቦ ጻድቅ ለሚያደርጉ፣ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው ይላል። እንዲህ የመሰለው የእስራኤል ሕዝብ ሁኔታ ጥቁር የመከራ ደመና እንዲያንዣብብበት በላዩ ላይ የመጣበት እንዳለ ኢሳይያስ ይነግራቸዋል። ውድ አድማጮች ኢሳይያስ ለዚህ ህዝብ መልእክተኛ እንዲሆን በምዕራፍ 6 ላይ ጥሪ ሲቀበል እናያለን። ለዚህ ጥሪ የተቀበለበትን ስፍራ ኢሳይያስ የምንመለከተው በምዕራፍ 6 ላይ ነው። ኢሳይያስ ለእስራኤል ህዝብ ያየው የነበረው ራእይ መመልከት የጀመረው ቀደም ብሎ ነበር። በምዕራፍ 11 ላይ በይሁዳ ነገስታት በኦዚያን በኢዮአታ በአካዝና በስቅያ ዘመን ስለ ይሁዳ ስለ ኢየሩሳሌም ያያቸው ራእዮች እንደነበሩ እናያለን። ይሁን እንጂ በዚህ በምዕራፍ 6 ላይ ኦዚያን ከሞተ በኋላ እግዚአብሔር ራሱን ሲገልጥለትና ሲልከው እንመለከታለን። ኢሳይያስ እግዚአብሔርን ባየበት ጊዜ ስለ ራሱም ሆነ አብራቸው የሚኖራቸው የእስራኤላውያኖች ሕዝብ ኃጢአት ጎልቶ ይታየዋል። ኢሳይያስ ምዕራፍ 6 ቁጥር 5 ላይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ ይላል። የእስራኤልን በደል ሲናገር የቆየው ይህ ነቢይ አሁን የራሱን በደል በግልጥ ይታየዋል። እግዚአብሔር ነቢዩ በራሱ ሕይወት ስላየው በደል መፍትሄ ሰጠዋል። በቁጥር 6 ላይ እና 7 ላይ ይህንን እናያለን። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልም ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ ይላል። አፉ ከተዳሰሰ በኋላ ኃጢአቱ ከተሰረየለት በኋላ ልክ ይህ እንደሆነ የጌታን ድምፅ ይሰማል። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። ኢሳይያስ አፉ ከተዳሰሰ በደሉ ከተወገደ ኃጢአቱ ከተሰረየ በኋላ እኔም እነሆኝ እኔን ላከኝ አልሁ የሚል የእግዚአብሔር መልእክተኛ ለመሆን አቅም ያገኛል። ከዚህ መቀደስ በኋላ ነው ነቢዩ የእግዚአብሔር መልእክተኛ እንዲሆን የጌታን ጥሪ ሲመጣለት የምናየው። በደለኛ እንደሆነ እያወቀ የሰራዊት ጌታ የቅዱሱ እግዚአብሔር መልእክተኛ መሆን ማንም አይችልም። የቅዱስ አምላክ መልእክተኛ መሆን የምንችለው በቅድስናው የተገለጠውን በደልና ኃጢአታችንን በቅድስናው ሰዓት ስርየት ካገኘን ነው። ከነ በደላችን እያለን እግዚአብሔርን ማገልገል አንችልም። እግዚአብሔር መልእክተኞቹ የሚያደርጋቸው በቅድስና የበደልን ምንነት ያወቁትን እንደሆነ ከዚህ እናያለን። ኢሳይያስ በደለኛ ነበር። አንደበቱ የረከሰ ሰው እንደሆነ ራሱ ተናግሯል። ነገር ግን በደሉን በአምላኩ ፊት ሲናዘዝ በደሉ ተወገደለት፣ ደግሞም ኃጢአቱ ተሰረየለት። ለእኛም ይህንን እግዚአብሔር ሊያደርግልን ይችላል። የበደል ማስወገጃና ማስተሰሪያ በሆነው በኢየሱስ ክርስቶስ ደም ኃጢአታችንን እግዚአብሔር ይደመስስልናል። ኢሳይያስ ረክሷል የሚለው አንደበቱ ከተቀደሰ በኋላ የተቀደሰ ቃል እንዲናገር እግዚአብሔር ሲጠራው እርሱም አቅም አግኝቶ እነሆ እኔን ላከኝ ሲል እናያለን። ለኢሳይያስ የተሰጠውን መልእክት እስኪ በጥሞና እንመልከት። በምዕራፍ 6 ከቁጥር 9 እስከ 13 ላይ እንደዚህ ይላል። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው። በዓይኖቻቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ ይላል። እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እርሱም መልሶ እንዲህ አለ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ ቤቶችም ሰው አልባ እስኪሆኑ ምድርም ፈጽማ ባድማ እስክትሆን ድረስ እግዚአብሔርም ሰዎችን እስኪያርቅ በምድርም መካከል ውድማ መሬት እስኪበዛ ድረስ ነው። በእርሷም ዘንድ አስረኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቆረጡ ጊዜ ጉቶቻቸው እንደ ቀሩ እንደ ግራርና እንደ ኮምቦል ዛፍ ሆኖ ጉቶው የተቀደሰ ዘር ይሆናል ይላል። ይህንን የሚመጣ መከራና ችግር ለሕዝቡ እስራኤል ይናገራል። ለሕዝቡ ለእስራኤል ኢሳይያስ ይናገራል። ይህ በእንዲህ እያለ የሚያስደንቅ ነገር በኢሳይያስ ምዕራፍ 7 ላይ እናያለን። የሶርያ ንጉሥ አሶንና የሰሜኑ የእስራኤል ግዛት መሪ የነበረው የሮሜልዩ ልጅ ፋቁሄ በአንድነት ሆነው ኢየሩሳሌምን ለመውጋት ያቀዱትን እቅድ ይናገራል። ኢሳይያስ የትንቢቱን ለእስራኤል ሕዝብ ማስጠንቀቂያውን የእግዚአብሔርን ሕዝብ እንዲናገር እግዚአብሔር ከላከው በኋላ በምዕራፍ 7 ላይ እነዚህ የሰሜኑ የእስራኤል ክፍል በደቡቡ ክፍል ላይ ተነስተው በሶርያውያኖች እርዳታ በረአሶን እና በሮሜሉ ልጅ አማካይነት ለማጥፋት ለመውጋት የተነሱትን እቅድ ይነግረናል። እንዲህ በመሰለ ሁኔታ ሊጠቁ እንዳለ የደቡቡ ክፍል ነዋሪዎች የሆኑት በኢየሩሳሌም የሚኖሩት የዳዊት ቤት የሆኑት ይህንን ወረራ ሲሰሙ እንዴት እንደ ተጨነቁ ይናገራል። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ ይላል። ውድ አድማጮች፣ እንዲህ ባለ አይነት ጭንቀት ላይ የደቡቡ ክፍል እያለ በዚህ ጊዜ ምንም እንኳን እግዚአብሔር በኢየሩሳሌም ያሉትን ሊቀጣ የሚመጣውን ቁጣ ቢናገራቸውም፣ ልብ በሉ፣ ምንም እንኳን አሁን ግን የመጣባቸው ጠላት ያለ ጌታ ፈቃድ የተነሳባቸው መሆኑ ስናይ እግዚአብሔር ምን ያደርጋል? የክፋትን ኃይል ሊመክትላቸው ሲናገራቸው እናያለን። ልብ እንበል፣ ኢሳይያስ በምዕራፍ 6 ላይ በእስራኤል ሕዝብ ላይ የሚመጣውን መከራና ፍርድ ያመለክታል። በምዕራፍ 7 ላይ የሶርያ ንጉሥ አሶንና የሮሜልዩ ልጅ ደግሞ በዳዊት ቤት ላይ ሲነሱ እናያለን። ይሁን እንጂ ምንም እንኳን ኢሳይያስ ቤቶች ሰው አልባ እስኪሆኑ ድረስ የሚያደርግ ታላቅ ጥፋት በርቀት እየመጣ እንዳለ ቢታየውና ሕዝቡን ቢያስጠነቅቅም፣ ነገር ግን የሶርያ ንጉሥ አሶንና የሮሜልዩ ልጅ በዳዊት ቤት ላይ መነሳታቸውን ግን እግዚአብሔር ስላልወደደ ሊያድናቸው እግዚአብሔር ሲነሳ እናያለን። በምዕራፍ 7 ከቁጥር 3-12 ይህንን ታላቅ ተስፋ እንዲህ ሲል ይነግራቸዋል። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዘን ትገናኙ ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል፣ ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጠለሸቶች ስለ ሶርያና ስለ ረአሶን ልጅ ስለ ሮሜሉ ቁጣ አትፍራ፣ ልብህም አይድከም። ሶርያና ኤፍሬም የሮሜልዩም ልጅ ወደ ይሁዳ እንውጣ፣ እናስጨንቀው፣ እንስበረው፣ የጣቢኤልንም ልጅ እናንግስበት ብለው ክፋት ስለ መከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም፣ አይሆንም። የሶርያ ራስ ደማስቆ ነው፣ የደማስቆ ራስ ረአሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራልና ሕዝብ አይሆንም። የኤፍሬምም ራስ ሰማርያ ነው፣ የሰማርያም ራስ የሮሜልዩ ልጅ ነው። ባታምኑ አትጸኑ። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው። አካዝ ማለት የደቡቡ ንጉሥ የይሁዳ የዳዊት ክፍል መሪ የነበረ ነው። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክህ ከእግዚአብሔር ምልክትን ለምን አለው። አካዝም አልለምንም፣ እግዚአብሔርንም አልፈታተንም አለ። ይህ የእግዚአብሔር ድጋፍ፣ ይህ የተስፋ ቃል ቢነገርም እግዚአብሔር የይሁዳ ሰዎች ንስሐ ባለመግባታቸው ሊመጣባቸው ያለውን የቅጣቱን መከራ መናገሩን ግን አልተወም። ምንም እንኳን ከሶርያና የኤፍሬም ሰዎች ሊያመጡባቸው ካለው መከራ ቢታደጋቸውም ያ የንስሐ ዕድል የሚሰጥ እንጂ ንስሐ ያልገቡበትን በደል ቸል የሚያስብል አልነበረም። አካዝ እግዚአብሔር ከሶርያና ከኤፍሬም የሚመጣበትን ጥቃት ሊታደገው የነገረውን ቃል የወሰደበት አወሳሰድ በጣም የከፋ ነበር። ኢሳይያስ እግዚአብሔር ለሰጠው ተስፋ ምልክትን እንዲለምን ለንጉሡ ሲነግረው ንጉሡ እግዚአብሔርን አልፈታተንም አለ። ይህ አባባል ከውጭ ሲታይ የደግ መልስ ይመስላል። አካዝ ይህንን በማለቱ የሚያምን ሰው ይምሰል እንጂ ይህ አባባሉ በእግዚአብሔር የታመነ ሰው መሆኑን ሳይሆን የሚያሳየን ላለማመን መጽሐፍ ቅዱስን ምክንያት ያደረገ ከባድና አፍራሽ መልስ መስጠቱን ነው የሚያሳየን። ሶርያና ኤፍሬም ሊወጉት ሲመጡ ለእርዳታ የለመነው ማንን እንደሆነ ታውቃላችሁ ውድ አድማጮች? እግዚአብሔርን ሳይሆን በነቢዩ በኢሳይያስ ተስፋ የሰጠውን እግዚአብሔርን ሳይሆን ይህ ንጉሥ የለመነው ማንን እንደሆነ ልብ በሉ። በሁለተኛ ነገሥት ምዕራፍ 16 ከቁጥር 7 እስከ 20 የጌታ ቃል የአካዝን አጸያፊ ሥራ ይነግረናል። አካዝም እኔ ባሪያህና ልጅህ ነኝ፣ መተ ከተነሱብን ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሶር ንጉሥ ወደ ቴልጌል ቴልፌልሶር መልክተኞችን ላከ ይላል። ማንን ነው ሲያምን የምናየው? የአሶርን ንጉሥ። ልብ በሉ ከዛ በኋላ ምን እንደሚያደርግ። አካዝም በእግዚአብሔር ቤትና በንጉሥ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሶር ንጉሥ ገጸ በረከት አድርጎ ሰደደው። የአሶርም ንጉሥ ሰማው። የአሶርም ንጉሥ በደማስቆ ላይ ወጣባት፣ ወሰዳትም፣ ሕዝቡንም ወደ ቂር አፈለሳቸው፣ ረአሶንንም ገደለ። ንጉሡ አካዝ የአሶርን ንጉሥ ቴልጌል ቴልፌልሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆ የነበረውን መሠዊያ አየ። ንጉሡም አካዝ የመሠዊያውን ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦርያ ላከው። ካህኑም ኦርያ መሠዊያ ሠራ። ንጉሡ አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦርያ ንጉሡ አካዝ ከደማስቆ እስኪመጣ ድረስ ሠራው። ንጉሡም ከደማስቆ በመጣ ጊዜ መሠዊያውን አየ። ንጉሡም ወደ መሠዊያው ቀርቦ በእርሱ ላይ ወጣ። በመሠዊያውም ላይ የሚቃጠለውን መሥዋዕትና የእህሉን ቁርባን አሳረገ፣ የመጠጡንም ቁርባን አፈሰሰ፣ የደህንነቱን መሥዋዕት ደም ረጨ። በእግዚአብሔርም ቤት ፊት የነበረውን የናሱን መሠዊያ ከመቅደሱ ፊት ከመሠዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሠዊያው አጠገብ በሰሜን በኩል አኖረው። ንጉሡም አካዝ የመቀመጫዎችን ክፈፍ ቆረጠ፣ ከእነርሱም የመታጠቢያውን ሰኖች ወሰደ። ኩሬውንም ከበታቹ ከነበሩት ከናሱ በሬዎች አወረደው፣ በጠፍጣፋውም ድንጋይ ላይ አኖረው። እግዚአብሔርም ቤት የዙፋኑን መሠረት ሠራ። ውድ አድማጮች ልብ በሉ፣ ስለ አሶርም ንጉሥ በውጪ ያለውን የንጉሡን መንገድ ወደ እግዚአብሔር ቤት አዞረው። ይሄ ንጉሥ እግዚአብሔር የሰጠውን የተስፋ ቃል የጣለ ውድ አድማጮች የበራለትን የተሰጠውን ታላቅ እድል ባለማመን ዘጋው። ከእስራኤል አምላክ ከእግዚአብሔር ይልቅ እምነቱን በሥጋ ለባሽ ላይ በማድረግ ወደ አሶር ንጉሥ ወደ ቴልጌል ቴልፌርሶር ለልመና ፊቱን መለሰ። ውድ አድማጮች ኢሳይያስ ይህንን ሁኔታ እንደ ተረዳ ትንቢታዊ አቀራረቡ ይቀየራል። የዳዊት ቤትን ሁሉ በአንድነት በመጥራት ሰውንና እግዚአብሔርን የበደሉትን በደል ይነግራቸዋል። በቁጥር 13 እንዲህ ይላል፣ እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይህንን ትንቢት በእርጋታ ስንመለከተው ኢሳይያስ አምላካችሁ ከማለት ይልቅ አምላክ የሚለውን ቃል ሲመርጥ እናያለን። ምክንያቱም ያልታመኑበትን አምላክ አምላካችን ወይም አምላካችሁ ማለት የቸገረው ይመስላል። የዳዊት ቤትን መናገሩ ከዳዊት ዘር ነገሥታት የሆኑት ሁሉ እንዴት እግዚአብሔርን እንደበደሉ የሕዝባቸውንም ሕይወት እንዴት እንዳደከሙ ይነግራቸዋል። የሰው ልጅ አስተዳደር ሰውን ከሃይማኖት የማራቅ በደልንና ኃጢአትን የማንገስ ባሕርይ ይታይበታል። ሥልጣን በደለኛ ያላደረጋቸው ከኃጢአት የነጹ የተቀደሱ መሪዎች በዚህ ምድር ታይቶ አያውቁ። እግዚአብሔር ግን ምንም እንኳን የሰው ልጆች ኃጢአትና በደል የቱንም ያህል የከፋ ቢሆንም እግዚአብሔር ግን ታማኝነቱን የሚጠብቅበት ባህሪ በራሱ ዘንድ አለው። ክብር ለእግዚአብሔር ይሁን። ከዚህ የተነሳ እንዲህ መሰለ ኃጢአትና በደል በነገሰበት ዘመን የመሲህን ተስፋ የኢየሱስን ከድንግል መወለድ ለእስራኤል ሕዝብ ያበስርላቸዋል። እንዲህ ሲል እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ድንግል የምትወልደው አማኑኤል ብላ የምትጠራው ወንድ ልጅ ከዳዊት ቤት እንደ ተነሱት ነገሥታት ሳይሆን የተለየ ንጉሥ እንደሚሆን ያበስረላቸዋል። ኃጢአት ባጨለመው ሕይወት ስላሉ የዓለም ብርሃን የሆነው የአማኑኤል ተስፋ በትንቢት ቃል ተስፋ ሆኖ ሲነገር ሲያበራላቸው እናያለን። በኢሳይያስ ዘመን ለነበሩት እስራኤላውያን አማኑኤል በኃጢአትና በበደል ሕይወት እያሉ በደልና ኃጢአታቸው የሚያስከትለው ብድራት እንደ ጥቁር ደመና በላያቸው እየደመነ ባለበት ሰዓት የተስፋ ቃል ይነግራቸዋል። ዛሬም ለእኛ እርሱ ተስፋችን ነው። እግዚአብሔር ዓይኖቻችንን ወደ እርሱ ይመልስ። እርሱ የሃይማኖታችን መጠበቂያ፣ ኃይላችን፣ በጨለማ የብርሃን ተስፋ የሚሆንልን ጌታ ነው። ስሙ ይባረክ። የሰማችሁትን ሁሉ ለደህንነታችሁ ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።